ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጥያቄያችንን እናቀርባለን። አጀንዳችንን አብረን ተግባብተን እንቀርጻለን። በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ ያ ውሳኔ የተሰጠበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል እምነት የለኝም። እነዚህ ነገሮች እና ሜዳው ለገለልተኛና ታማኝ ለሆነ አካል ክፍት መሆኑ ድርድሩን ልዩ ያደርገዋል።
ለመላ የኢትዮጵያ አንድነት ድርጅት መኢአድ ሊቀመንበር አቶ ሙልጌታ አበበ ናቸው። የገዢው ፓርቲ ኢህአዴግና የተቃዋሚ ፓርቲዎች በዛሬው ዕለት ባካሄዱት ድርድር መክፈቻ ተገኝቷል። ዝርዝሩን በዕለቱ አብይ ርዕሳችን ይቀርባል።
የደቡብ ሱዳን የሙርሌ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች በሰው ሕይወት ላይ ጉዳት ካደረሱ በኋላ ተጨማሪ ሕፃናትንም አፍነው መውሰዳቸውን የጋምቤላ ክልል አስተዳደር አስታወቀ ይላል ሌላው ዘገባችን። የዚህንም ዝርዝር ከዜናው በኋላ እናቀርባለን።
ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ዛሬ በኢትዮጵያ ዕለቱ የከተራ በዓል ተከብሮ ውሏል። የምሽቱ ኢትዮጵያን በአሜሪካ ቅንብር በዓሉ ላይ ያተኩራል።
ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የዛሬ ረቡዕ ጥር 10 2009 ዓ.ም አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ የመጨረሻ ጋዜጣዊ ጉባኤ ለማድረግ እየተዘጋጁ ነው። ስለ ተመራጩ ፕሬዚደንት ዶናልድ ትራምፕና ወታደራዊ ምስጢርን አሸልኳ በማቀበሏ በእስር ለነበረችው የወታደራዊ ስለላ ሰራተኛ ምህረት ስለማድረጋቸው ጉዳይ ጥያቄዎች እንደሚቀርቡ የታወቀ ነው። ኦባማ ለ8 ዓመታት ያህል በርዕሰ ብሔርነት ካገለገሉ በኋላ በመጪው አርብ ትራምፕ ቃለ መሐላ እንደፈጸሙ ከስልጣን ይሰናበታሉ።
የዩናይት ስቴትሱ ምክትል ፕሬዚዳንት ጆ ባይደን ሩሲያ በዩናይት ስቴትስ ላይ እንዳደረገችው ሁሉ በምርጫ ሂደታችሁ ላይ ተጽዕኖ ለማሳደር ትሞክር ይሆናል ሲሉ የአውሮፓ ሀገሮችን አስጠነቀቁ። የአሜሪካ የስለላ አገልግሎት ባለፈው ህዳር ወር በዩናይት ስቴትስ በተካሄደው ምርጫ የሩሲያ ተግባር ዶናልድ ትራምፕ እንዲመረጡ ረድቷል የሚል ድምዳሜ ላይ መቃረቡም ይታወቃል። አውሮፓ ውስጥ ብዙ አገሮች በያዝነው ዓመት ምርጫ ለማካሄድ በተዘጋጁበት በአሁኑ ወቅት ሩሲያ በዲሞክራሲያዊ ሂደታችሁ ላይ ጣልቃ ለመግባት እንደምትሞክር ተጠንቀቁ፣ ጠብቁ በማለት ነው ጆ ባይደን በዳቮስ ስዊዘርላንድ ባደረጉት የመጨረሻው ንግግራቸው ያሳሰቡት። ሩሲያ ዓለም አቀፍ ሊበራል ስርዓትን በማናጋት ልዕለ ሀያላን ሀገሮችን በሌሎች ሀገሮች ላይ የቁጥጥር ተጽዕኖ ወደሚያሰፍኑበት ዓለም ለመመለስ እየሰራች ነው ሲሉም ሩሲያን ከሰዋል። ሩሲያ የዲሞክራሲያዊ ስርዓቶች ላይ የተጠነጣጠረ አልፎም በዩክራይን እንዳደረገችው በጎረቤት ሀገሮቿ ላይ ወረራ ማካሄድና የኢነርጂ ወይም የኃይል አቅርቦትም በሌሎች ሀገሮች ላይ እንደ መሳሪያ ትጠቀማለች ሲሉም ነቅፈዋል። ሩሲያ በዩናይትድ ስቴትስ የምርጫ ሂደት ላይ ጣልቃ ገብታለች የሚለውን ክስ ታስተባብላለች።
የተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር የሚወግነው ከሀገሩ የስለላ አገልግሎት ወይም ከሩሲያና ከዊኪሊክስ ጋር መሆኑን መወሰን ይኖርበታል ሲሉ አንድ የዋይት ሀውስ ቃል አቀባይ አሳስበዋል። ጆሽ ኤርነስት ይህን ያሉት የፕሬዚደንት ኦባማ አስተዳደር የተሳሳተ መረጃ በመንዛት ትራምፕን ለማሰናከል እየሞከረ ነው ሲሉ የሩሲያ ፕሬዚደንት ቭላዲሚር ፑቲን ያቀረቡትን ክስ መሰረት በማድረግ ነው። ፑቲን በትራምፕ ላይ ያልተረጋገጠ ክስ በማውጣቱ በሚገባ ያሸነፉትን ሰው ፕሬዚዳንትነት ህጋዊነትን ለማሳጣት መሞከር ነው ሲሉ ባለፈው ሳምንት ተናግረው ነበር። ትራምፕ ከሶስት ዓመታት በፊት ሞስኮ በሚገኘው ሆቴል ውስጥ የወሲብ ግንኙነት ፈጽመዋል የሚለውን ወሬ ፈጠራ ነው ሲሉ ፑቲን ተናግረዋል። ይህን ክስ ያቀረቡት ሰዎች ከሴተኛ አዳሪዎች የባሱ ናቸው። ትራምፕ በቁንጅናዋ ከዓለም የታወቀች ሴት እያለችላቸው ለምንድን ነው ሴተኛ አዳሪ የምታስፈልጋቸው ሲሉም ጠይቀዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። በጋምቢያ አዲስ በታወጀው የሶስት ወራት የአስቸኳይ ጊዜ አዋጅ ስራ አስተዳደር ለሶስት ወራት እንዲራዘም በጋምቢያ አዲስ የታወጀው የሶስት ወራት የአስቸኳይ ጊዜ መሰረትም የፕሬዚዳንት ያህያ ጃሜ አስተዳደር በተመሳሳይ እንዲራዘም ብሔራዊ ምክር ቤቱ ወስኗል። ካትሪና ሆጄ ከባንጁል የዘገበችውን ትዝታ በላቸው ታቀርበዋለች።
ባንጉይ መሃል ከተማ በከባዱ በታጠቁ ፖሊሶች በመጥለቅለቁ ዛሬ ለገበያ ማንም ዝር ሳይል ውሏል። በአንጻሩ ህዝብ ከዋና ከተማዋ ወደ ሴኔጋል የሚያቋርጥበት ወደብ ደግሞ ጥቅጥቅ ብሏል። የወደቡ ባለስልጣናት እንደሚሉት በሺዎች የሚቆጠሩ ሰዎች ትላንት ሀገሪቱን ለቀው ወጥተዋል። ዛሬም ቢሆን ሻንጣዎቻቸውን ያነገቡ ሴቶችና ልጆች እንዲሁ እየነጎዱ ነው። ህዝብ ላይ ፍርሃትና ግራ መጋባትን ያስከተለው ነገ ጥር 11 ተመራጩ ፕሬዝደንት አዳማ ባሮ ቃለ መሐላ እንደሚፈጽሙ የታቀደ ሆኖ ሳለ የጃማ ስልጣኑ ላይ ሙጭጭ ማለት ነው። ባናጺነት የሚተዳደር ጋምቢያዊ የብዙዎችን ስሜት ይገልጻል።
He's wrong. As far as you sit for 22 years, you should give other people chance.
ያያ ጃሜ ስህተት እየሰራ ነው። ላለፉት 22 ዓመታት አገሪቱን ገዝቷል። ለሌሎች ተራውን መስጠት አለበት።
የሆነ ሆኖ ጃመ የህዝቡን ጥሪ ጆሮ ዳባ ልበስ ብለዋል። ባዕዳን በአገሪቱ ጉዳይ ጣልቃ ገብተዋል በማለት እየተራገሙ ነው። የምርጫውንም ውጤት አልተቀበሉም። በሌላ በኩል ደግሞ የአገሪቱ ከፍተኛ ፍርድ ቤት የዳኛ እጥረት አለብኝ ሲል እስከ ፊታችን ግንቦት ወር ለችሎት እንደማይቀመጥ ገልጿል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ በበኩሉ ጃማ ነገ ከስልጣን መውረድ አለባቸው አለዚያ ወታደሮች ወደ አገሪቱ እልካለሁ ብሏል። ተመራጩ ፕሬዝደንት ባሮ ሴኔጋል ዋና ከተማ ዳካር ነው የሚገኙት። በትረ መንግስቱን የሚረከቡበት ስነ ስርዓት በጋምቢያ ምድር እንዲከናወን ይፈልጋሉ። ያም በታቀደለት ቀን መሰረት ነገ ሐሙስ እንዲሆን ባሮ በጽኑ አምነዋል። ይሁንና አሁን ባንጉይ ውስጥ የሚታየው ተጨባጭ ሁኔታ ያና አመላክትም።
በሰሜን ናይጄሪያ ወታደራዊ ኃይል በስህተት ከመኖሪያቸው የተፈናቀሉ ሰዎች ሰፈርን በመምታቱ ቢያንስ 70 ሰዎች ሲገደሉ 100 የሚሆኑት እንደቆሰሉ ዓለም አቀፍ የቀይ መስቀል ኮሚቴ ገልጿል። ጥቃቱ ትላንት የተፈጸመው ናይጄሪያንና ካሜሩንን በሚያዋስነው ድንበር አጠገብ በሚገኝ ራን በተባለው ሰፈር ላይ ነው። የናይጄሪያ ባለስልጣኖች ቦኮ ሐራምን ኢላማ በማድረግ ይካሄድ በነበረው እንቅስቃሴ በስህተት የተፈጸመ የቦምብ ጥቃት ነው ብለውታል። የሀገሪቱ ፕሬዚደንት ቃል አቀባይ ፌሚ አዴሲማ ለአሜሪካ ድምፅ ሬዲዮ በተናገሩት መሰረት በአካባቢው የቦኮ ሐራም ተዋጊዎች እንቅስቃሴ ስለነበረ እነሱን ለመምታት በተደረገው ጥረት የተፈጸመ ስህተት ነው ብለዋል። ከሞቱት ሰዎች መካከል 6 ናይጄሪያውያን ሰራተኞቹ እንደሚገኙባቸው ቀይ መስቀል ኮሚቴ ጠቁሟል። የሀገሪቱ ፕሬዚደንት መሐመዱ ቡሃሪ በትዊተራቸው ባወጡት መግለጫ ሰለባዎችን እንደሚረዱ አስገንዝበዋል።
ሰሜን ማሌ ላይ በተቃጣ ያጥፍቶ ጠፊ የቦምብ ፍንዳታ ቁጥራቸው 50 የሚደርስ ሰዎች ሲገደሉ 100 ያህል መቁሰላቸውን ባለስልጣናት ገለጡ። መኪና ውስጥ የተጠመደው ይህ ፈንጂ የፈነዳው የቀድሞ አማጽያንና የመንግስት ደጋፊ ተዋጊዎች በተጠለሉበት ሰፈር አጠገብ መሆኑን የተመለከተው የማሌ የውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ ይህ ወንጀለኛ አረመኔያዊና የፈሪዎች ጥቃት በሰላም ላይ የተሰነዘረ እንደሆነ ግልጽ ነው ሲሉ አውግዘዋል። እማኞች እንደሚሉት ፍንዳታው ከንጋቱ 3 ሰዓት ላይ የደረሰው ጋው በተባለችው ከተማ በሚገኝ ሰፈር ላይ በብዙ መቶዎች የሚቆጠሩ ወታደሮች በተሰባሰቡበት ወቅት ነው። መጠለያ ሰፈሩ የተመሰረተው አቻምና በፈረንሳይ የሚመራ ወታደራዊ ኃይል እስላማዊ አማጽያንን ከአካባቢው ማስወጣት ከጀመረ በኋላ ከመንግስትና ታማኝ ሚሊሻዎች ጋር በተደረገው የሰላም ስምምነት መሰረት ነው። የሰሜን ማሊ አሁንም ቋፍ ላይ እንደሆነች ታውቋል። እስላማዊ አማጽያን የሰላም ጥበቃ ኃይሎች ላይ ጥቃት ማድረሳቸውንና መንደሮችን መቆጣጠር መቀጠላቸውን የማሊ መንግስት በአገሪቱ ሰሜንና ማዕከላዊ አካባቢዎች ያሉትን ሲቪሎች መጠበቅ ያለመቻሉንም ያሳያል ሲል አንድ የሰብአዊ መብት ተሟጋች ቡድን ለሰብአዊ መብት የሚሟገት ቡድን በያዝነው ሳምንት ባወጣው ዘገባ ገልጧል። አድማጮች፣ በመጨረሻም ስፖርት። በጋቦን አስተናጋጅነት ባለፈው ቅዳሜ የተጀመረው 31ኛው የአፍሪካ እግር ኳስ ዋንጫ ውድድር ዛሬም ቀጥሏል። 16ቱ ብሔራዊ ቡድኖች የየምድቦቻቸውን የመጀመሪያ ዙር አጠናቀው ሁለተኛውን ጀምረዋል። በዚሁም መሰረት የኤ ምድቦቹ አስተናጋጇ ጋቦንና ቡርኪና ፋሶ ተጫውተዋል። አሁን ቅርብ ጊዜ ባበቃው ጨዋታቸው እኩል 1-1 ነው የተለያዩት። ከ45 ደቂቃ በኋላ ሌሎች ተጋጣሚዎች የካሜሩንና ጊኒ ቢሳው ይሆናሉ። ውጤቱን የምናገኘው ከአየር ላይ ከወረድን በኋላ ስለሚሆን በነገው የምሽቱ ዝግጅታችን ነው የምናሰማው። አድማጮች፣ ትናንት በገባነው ቃል መሰረት ግን ዛሬ የኤ ምድቦቹን እናስተዋውቃለን። በመጽሔቱ ትንታኔ ክፍለ ጊዜ ይቀርባሉ። ተጠባበቁ። ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማለን።
ኢህአዴግ ከሌሎች 21 የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ደረሰ ይላል ከአዲስ አበባ የደረሰን ቀዳሚው የዕለቱ አብይ ርዕስ። ገዢው ፓርቲ ኢህአዴግ የሥነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከዓመታት ወዲህ ይህ መጀመሪያ መሆኑም ተገልጧል። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነም ልዩ ይሆናል ብለዋል። መለስካቸው አመሃ እንሆ ዝርዝሩ ይዟል።
ከጥቂት ቀናት በፊት የገዢው ፓርቲ ኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ በኢትዮጵያ ውስጥ በሀገር አቀፍ ደረጃ ተደራጅተው በህጋዊ መንገድ ከሚንቀሳቀሱ ተቃዋሚ ፓርቲዎች ጋር ፓርቲያቸው ለመደራደር ዝግጁ እንደሆነ ለሀገር ውስጥ መገናኛ ብዙሃን ይፋ አድርገዋል። በዚሁ መሰረት ዛሬ ኢህአዴግን ጨምሮ 22 በሀገር አቀፍ ደረጃ የተደራጁ ናቸው የተባሉ ፓርቲዎች በተወካዮች ምክር ቤት የመንግስት ተጠሪ መሰብሰቢያ አዳራሽ ተሰብስበው ወደፊት ይደረጋል የተባለው ድርድር እንዴት ባለ ዘዴ ወይንም አሰራር መሄድ አለበት የሚለውን ለመወሰን ከሚያስችል ስምምነት መድረሳቸው ታውቋል። በውይይቱ ከተሳተፉ ፓርቲዎች ቪኦኤ ጥቂቶቹን አናግረዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተሰብሳቢ ፓርቲዎቹ የተስማሙባቸው አራት ነጥቦችን አብራርተውልኛል።
የመድረኩ አመራር ወደፊት ምን ይሁን፣ ማን ይምራው፣ እንዴት መመራት አለበት፣ በገለልተኛ አካል መመራት አለበት፣ በገለልተኛ ተቋም መመራት አለበት ወይስ ከዚሁ ከፓርቲዎች የተወጣጣ አካል የሚመራ ይሆናል፣ የትኛው የተሻለ ይሆናል የሚለውን አንድ። ሁለተኛ ይህንን ስናደርግ ደግሞ ታዛቢዎች ከሀገር ውስጥም ውጭም ያሉ በዚህ በዲሞክራሲያዊ ስርዓት ሂደት ውስጥ ጠንካራ አስተሳሰብ የሚያራምዱ አካሎች ካሉ እነሱ የሚጨመሩበትን፣ ከዛ በተለየ የድርድር ሂደቱን በሚመራበት አሰራር ስርዓት ላይ ምን መደረግ አለበት፣ የአሰራር ስርዓቱ የንግግርም ሊሆን ይችላል፣ የአመራርም ሊሆን ይችላል፣ የአዘጋገብና ለሚዲያ ተደራሽ የሚደረግበትም ሁኔታ ሊሆን ይችላል። ከዛ መጨረሻ ላይ በየጊዜው በየድርድሩ ወቅት መጨረሻ ላይ በሚደረስበት የጋራ መግባባት ጋዜጣዊ መግለጫ ይሰጣል ብዙ ጊዜ። ስለዚህ ይህን ጋዜጣዊ መግለጫ የሚሰጠው አካል ምን ይሁን፣ የዛም ራሱ የአሰራር ስርዓት መዘርጋት ስላለበት እነዚህ ጉዳዮች ላይ ፓርቲዎች የራሳቸውን ሀሳብ በጽሁፍ ደረጃ በዚህ በአራቱ ላይ ተንተርሰው የጽሁፍ ማብራሪያዎችን ይዘው ለቀጣይ ስብሰባ እንዲቀርቡና በቀጣይ በዚህ አሰራር ስርዓት ላይ ወስነን ወደ ድርድር የሚያስገባልን ሂደት እንድንጀምር ያስችለናል ተብሎ ይህንን መሰረት አድርገን ነው የተለያየ።
ከ1997 ሀገር አቀፍ ምርጫ ጥቂት ዓመታት በኋላ በተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባል ካልሆኑ ወይንም በ2000 ምርጫ ላይ የተሰናደውን የፓርቲዎች የምርጫ ስነ ምግባር ደንብን አንፈርምም ካሉ ተቃዋሚ ፓርቲዎች ጋር ኢህአዴግ ለድርድር ለመቀመጥ ፈቃደኝነቱን ሲያሳይ ይሄ የመጀመሪያው መሆኑ በተለያዩ መገናኛ ብዙሃን እየተዘገበ ነው። ከዚሁ ጋር የተያያዘ ሳይሆን አይቀርም በዛሬው ስብሰባ ላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ፣ የመላው ኢትዮጵያ አንድነት ድርጅት መያድና ሰማያዊ ፓርቲ በሁለት አመራር አባሎቻቸው ተወክለዋል። መኢአድን ወክለው በዚህ ስብሰባ ላይ የተገኙት ምክትል ሊቀመንበሩ አቶ ሙሉጌታ አበበ ስብሰባውን አስመልክተው ከዚህ በፊት ካዩት የተለየ ነው ብለዋል።
እንደ ጅማሬው ወይም እንደ መጀመሪያው ዛሬ እንደ ጀመርነው ክፍት የሚሆን ከሆነ አይነቱ ከዚህ በፊት ከነበሩ ድርድሮች ትንሽ ለየት ሊል ይችላል። ምክንያቱም ከዚህ በፊት የነበሩ ድርድሮች እኛ ነበርንባቸው እና ስንደራደር ፓርቲዎች በተራ ይሰበሰቡ ነበር። ኢህአዴግ አንድ ጊዜ ይሰበስባል፣ መያድ ከዛ ሲቀጥል ኢዴፓ ሲቀጥል ክንጅት እንዲህ እያለ በተራ የሚሰራበት ሂደት ነበር የነበረው ድርድሩ ላይ ማለት ነው። አሁን ግን ሁሉም ፓርቲዎች ኃላፊነት ለሚሰማው ለህሊናው ላደረ አካል ገለልተኛ ለሆነ አካል እንሰጣለን ኃላፊነቱን፣ ጥያቄያችንን እናቀርባለን፣ አጀንዳችንን አብረን ተግባብተን እንቀርጻለን፣ በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ ያ ውሳኔ የተሰጠበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል እምነት የለኝም። እነዚህ ነገሮች እና ሜዳው ለገለልተኛና ታማኝ ለሆነ አካል ክፍት መሆኑ ድርድሩን ልዩ ያደርገዋል።
ሌላውን የስብሰባ ተሳታፊ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን በድርድሩ አካሄድ ላይ እና አሰራር ላይ ስምምነት ቢደረስ በድርድሩ ላይ ከአጀንዳዎቹ ሁሉ ቀዳሚ አጀንዳ መሆን አለበት ብሎ ፓርቲያቸው የሚያቀርበው ምንድን ነው ብያቸው ነበረ።
ከሌሎች ፓርቲዎች ወይም ከሌላው ፓርቲ በተለየ አባሉ፣ አመራሩ፣ ደጋፊው ሁሉ ታስሮበት ያለ ፓርቲ ነው። እንደ ፓርቲ አባሎቹ፣ አመራሮቹ፣ ደጋፊዎቹ እንዲፈቱለት ያለ አግባብ የታሰሩ ሁሉ ዜጎች እንዲፈቱ በዚህ በአስቸኳይ ጊዜ አዋጅ የተጠረነፈው ሀገር እንዲፈታ በጠቅላላ የመጀመሪያ ጥያቄው ነው የፓርቲው። ከዛ በኋላ አፋኝ ሕጎች ኢሚዲየትሊ እንዲሰረዙ ይጠይቃል። ከዛ ቀጥሎ ደግሞ የተቋማት ድክመት አለ፣ በተግባር የምናየው የተቋማት ድክመት አለ። እንደዚህ እያልን ደረጃ በደረጃ አጀንዳዎችን እናቀርባለን።
ገዢው ፓርቲም ሆነ መንግስት ከተቃዋሚ ፓርቲዎች ጋር ድርድር እንደሚያደርግ ፍንጭ መስጠት ከጀመረ ወራት ተቆጥረዋል። የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ፓርላማው ስራውን በጀመረበት ዕለት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ወቅታዊውን የሀገሪቱን ፖለቲካዊ ችግሮች ለመፍታት ከተቃዋሚ ፓርቲዎች ጋር ውይይት ማድረግ አስፈላጊ እንደሆነ መጠቆማቸው አይዘነጋም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ሳምንታት በፊትም ለውጭ አገር ጋዜጠኞች መግለጫ ሲሰጡ ይህንን ድርድር ለማካሄድ በመንግሥት በኩል ዝግጅቶች እየተካሄዱ መሆናቸውን እንደገለጹ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ሱዳን የሙርሴ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች በሰው ሕይወት ላይ ጉዳት ካደረሱ በኋላ ተጨማሪ ሕፃናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳደር አስታወቀ። የክልሉ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ኦኬሌ ኡማንዴንግ ከመስከረም ወር ጀምሮ በደረሱ ጥቃቶች 16 ሰዎች ሲገደሉ 12 ሕፃናት ታግተው ተወስደዋል። ጥቃቱ እስከ ትላንት ማታ መቀጠሉን የገለጹት ኃላፊ ከዚህ ቀደም ተወስደው ከነበሩት 200 ሕፃናት 57ቱ እስካሁን አልተመለሱም ብለዋል። በዩናይትድ ስቴትስ የሚኖሩ የጋምቤላ ክልል ተወላጆችና የሰብአዊ መብት ተሟጋች ይህ ችግር በተደጋጋሚ እየተፈጠረ ያለው መንግስት ለዜጎቹ ጥበቃ ስለማያደርግ ነው ይላሉ። ጽዮን ግርማ ዝርዝሩን ይዛለች።
የደቡብ ሱዳን የሙርሌ ጎሳ አባላት በ2008 ከጋምቤላ ክልል ከአኝዋክና ኑዌር ዞኖች ውስጥ ወስደው ካልተመለሱት 57 ኢትዮጵያውያን ሕፃናት በተጨማሪ 12 ሕፃናት ከመስከረም ወር ጀምሮ በድጋሚ መወሰዳቸውንና ከ16 በላይ ወላጆች መገደላቸውን የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኦኬሎ ኡማን ለአሜሪካ ድምጽ ተናግረዋል። አቶ ኬሎ እንደሚሉት ከደቡብ ሱዳን ጋር ድንበር የሚዋሰነው የጋምቤላ ክልል በአኝዋክና በኑዌር ዞን ላይ በየአመቱ በደቡብ ሱዳን የሙርሌ ጎሳዎች ጥቃት እንደሚፈጸምና በተለይ በደቡብ ሱዳን አቅራቢያ በሚገኘው በአኝዋክ ዞን ኳክ ወረዳ እኙዱና ጃሌ በሚባሉ ብሔረሰቦች ላይ በቅርቡ ጥቃት መፈጸሙን ነው። ጥቃቱም እስከ ትላንት ድረስ መቀጠሉን ይገልጻሉ። ማምሻውን የክልሉን የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ኦኬሎን አነጋግሬያቸዋለሁ።
በእኛ አቆጣጠር፣ በኢትዮጵያ አቆጣጠር ከመስከረም ወር ጀምሮ እስካሁን ድረስ በእነኚህ ወራት ላይ በየጊዜው እየተፈጸመ ይገኛል። በአሁኑ ከብቱ የተወሰደ ሌላው ህጻናትም አፍኖ የተወሰደ ሁኔታ ነበረ። ሰውም የገደለ ያለ ነው። እንደውም ትላንትና አንድ ህጻን አንድ ሽማግሌ ተገሎ ልጃቸው የተወሰደበት ሁኔታ አለ። ይህ ቁጥሩ አንዱ ሳይሆን የትላንትና ክስተት ነው ተናገር።
ከመስከረም ወር ጀምሮ እስካሁን ድረስ ምን ያህል ህጻናት ተወሰዱ? ምን ያህል ሰዎች ተገደሉ?
ቁጥሩ ፊክስድ ባላረገ እንኳን አሁኑም በነ መንገድ ላይ ወኜ ያለው ስለሆነ ይህን ያህል ነው ብሎ መቀመጥ አይቻልም። የተወሰደ ህጻናት እስካሁን ድረስ ከ12 በላይ የሞቱ ሰዎች 16 አካባቢ 15 ይደርሳል። አሁን መንገድ ወኘ የሄድኩ ስለሆነ ነው።
ድንበር የለም። ድንበሩ ጥበቃ አይደረግለትም።
እንደ ሀገር ድንበር ጥበቃ እየተደረገ ነው ያለ። ሙርሌዎች ግን በልማዳቸው አንደኛ ወታደር እንደ ወታደር ጥበቃ ይደረጋል። በየ ካምቦ በየ እንትና ነው ያለ የተቀመጠ ታቢያዎች። ስለዚህ እነሱ እንቅስቃሴያቸው ሁለት ነው። በሁሉም ድንበሩ ላይ ግን ወታደር ተሸለፈው መጠበቅ ስለማይቻል ወታደር ባልከ ባለበት አካባቢ ሄዶ ነው የሚወሰደው።
አሁን
ድንበር ጥበቃ በሚገባ ወታደሮችን ከዳር እስከ ዳር ጥበቃ ያደረጉ ናቸው። ነገር ግን እነሱ አምስት ሁለት እንቅስቃሴ ስለሚያደርጉ ጥቃት የተደረገላቸው እየተገዱ እርምጃ የተወሰደባቸው እያለ እየተመረ አይደለም። አመራራ ሰው እየተወሰደ ህጻናት መለሱ ወደ መቶ አንድ ህጻናት የተመለሱበት ሁኔታ ነው። በድርድር
ከአካባቢው ወደ ሌላ ቦታ እንዲኖሩ ማድረግ አይቻልም ነበረ? እንደዚህ አይነት ጥቃት እንዳይደርስባቸው መንግስት እንደ መንግስት ምን አይነት ጥበቃ ነው የሚያደርገው አሁን ላሉት ለዜጎቹ?
መንግስት እንደ መንግስት በየድንበር ስጋት ቀጠናዎቹ ላይ ወታደሮቹ አለ። ሌላ ህብረተሰቡ ከቦታ ቦታ ማዛወርና መውሰድ አይቻልም። ምክንያቱም ሲኖሩ ቆይተዋል። ተወልዶ ያደጉ ሲኖሩበት የነበረ አካባቢ ነው። ስለዚህ ያ በጥቃት ምክንያት ህዝቦቹ አደጋ እንዳይደርስባቸው መንግስት ያደረገው ያለው መከላከል ነው እንጂ ከቦታ ተነሳው አካባቢ መለቀቁም አይሆንም። አማራጩ እንደዚህ አይደለም። ትልቁ እንደ ሀገርና እንደ መንግስት የተደረገ ያለው እነዚህ ልጆች አፍኖ የመውሰድ ነው። ሰው የገደሉ መንግስት የራሳቸው የቻለ መንግስት ስላላቸው እንደ ሀገር ዋና እንደ ኢትዮጵያ ሰላም ወዳድ ሀገር እንደመሆኑ መጠን ከሱዳን ከደቡብ ሱዳን ጋራ የጋራ መግባባት በመፍጠር እነዚህ ሰዎች እንዲዚህ አይነት ከድርጅት ድርጊታቸው እንዲቆጠቡ የማድረግ ስራ የተሰራ ነው። አምና የተሰራ ይሄ ነው። ህጻናት እንዲመለሱ ያደረጋል። አሁን እየተደረገ ያለው ይሄ ነው።
ግን አሁን እንደነገሩኝ ከሆነ አቶ ኬሎ፣ እነዚህ ከመስከረም ጀምሮ ህጻናት እየተወሰዱ ነው፣ እየተገደሉ ነው እስከ ትላንትና ድረስ። ታዲያ ምንድነው ጥበቃ የሚደረገው? እንደዚሁ እየተገደሉ እየተወሰዱ ይቀጥላል ማለት ነው?
እንደዚያ ይቀጥላል ማለት ሳይሆን አሁን እየተደረገ ያለ ሲገደሉ ያለምንም የተደረገ አይደለም ማለት ሳይሆን እንደ ሀገር እንደ ክልሉ መንግስት በራሱ አይን ጥበቃ እየተደረገ ነው። ጥበቃ የተደረገ ሰፊ ቦታ አለ፣ ሌላ ያልገቡበት ቦታ። እነዚህ በአቅራቢያ በጣም ወደ ደቡብ ሱዳን ጠቅቶ የሚገኙ መንደሮች ናቸው ጥቃት እየተፈጸመበት ያለ።
አቶ ኬሎ እንደሚሉት 57 ህጻናት የት እንዳሉ አይታወቅም። አሁን ደግሞ ከ12 በላይ ህጻናት ተወስደዋል። በዩናይትድ ስቴትስ ነዋሪ እንደሆኑና የጋምቤላ ክልል ተወላጅ እንደሆኑ የገለጹት አቶ እጁሉ ሌሮ በአኝዋክም ሆነ በኑዌር ጎሳዎች ላይ ጥቃቱ በተደጋጋሚ የሚፈጸመው መንግስት ለዜጎቹ በቂ ጥበቃ ስለማያደርግ ዜጎቹም ራሳቸውን የሚከላከሉበት መሳሪያ ስለሌላቸው ነው ይላሉ።
አንዱ ትልቁ ችግሩ ምንድን ነው? አኝዋኮቹ እዛ ቦርደር አካባቢ የሚኖሩት አኝዋኮች አንድ ራሳቸውን የሚከላከሉበት ምንም ነገር የላቸውም። ሙርሌዎቹም ይህንን ስለሚያውቁ ነው። አኝዋክ ምንም ነገር ስለሌለው መቶ ኤኒ ታይም የፈለጉትን ማለት ስለሚችሉ ነው። መሳሪያ የለም። በዛ ላይ ደግሞ የኢትዮጵያ ወታደር እዛ ድረስ ሄዶ አይጠብቁም። በየጊዜ የሞቱ የሚወስዱት ስለሚያውቁት ነው። ጋምቤላ ምንም አኝዋክም ሆነ ኑዌር፣ እንደውም አንዳንድ ኑዌሮች ያሉት ኢትዮጵያ ኑዌሮች ምንም ነገር የላቸውም፣ ግን የደቡብ ሱዳን ኑዌሮች መሳሪያ ይዘው ነው የሚዞሩት። ኤኒ ታይም አላቸው እነሱ። የሀገሩ ሰው ግን ምንም መሳሪያ የለውም፣ ራሱ የሚቀላቀልበት ነገር የለውም። ለዚህ ነው ሙርሌ በየጊዜ ኤኒ ታይም መጥቶ ኤኒ ታይም ከብትም ህጻናት ነው የሚወስዱት። ብዙም ጊዜ ትልልቆችን ገሎ ህጻናቶችን ነው የሚወስዱት። የቆየ ነገር ነው። ዛሬ የተጀመረ አይደለም። መንግስት ፈልግ ኖሮ ብዙ እርምጃ መውሰድ ይችላል።
የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የማህበረሰብ ተቋም መሪ አቶ ባንግ ሜቶ ተመሳሳይ ሀሳብ አላቸው። መንግስት ለዜጎቹ የሚያደርገው ጥበቃ ግዴታ መሆን ይገባ ነበር የሚል
ይኸው የመንግስት ደካማ ነው። የክልሉ መንግስትና የኦልሞስ የፌዴራል መንግስት ነው። ለምን ብባል አዎ ይኸው መከላከያ ሲኖር ይኸው አገሩ ለመጠበቅ ነው እንጂ ሌላ ብያዊ ስፔሻል የሌላ ሀገር ዜጋ እንደዚህ መምታቱ ራሱ ሪሊ ይገርመኛል። እና የነኚ ሙርሌዎቹ እንዴት ነው ይኸው መከላከያ እኮ ድንበር ጽፊ ድንበር ነው አለው በቃ። እና የነኚ ሰዎች የሚጠበቁን ማን ነው? መከላከያ ነው። መከላከያ ስራው ሰርቷል ወይ? ምንም ጥያቄ የለም፣ አልተሰራም። ብሰሩ ነው ይሄ ነገር አይቃየድም።
በዚህ ድንበር አካባቢ ያለው ግጭት ረጅም እድሜ ያስቆጠረ፣ በተለይ ደግሞ ጥቃቶች መፈጸም የጀመሩት ካለፉት 25 ዓመታት ጀምሮ እንደሆነ የሚናገሩት አቶ እጁሉ በበኩላቸው ካለፉት 4 ዓመታት ወዲህ ግን ህጻናት መውሰድ፣ ወላጆቻቸው መግደልና ከብቶቻቸውን መዝረፍ እየተለመደ መጥቷል ይላሉ።
ጽዮን ግርማን ለዘገባው እናመሰግናለን። አድማጮች፣ ተከታዩ የመጽሔት ትንታኔ ርዕስ ደግሞ ወደ ጎረቤት ሶማሊያ ጉዳይ ይወስድናል። ሶማሊያ ውስጥ ይከሰታል ተብሎ የተዘጋውን የበረታ ረሃብ ለማስወገድ ወደ 1 ቢሊዮን የዩናይትድ ስቴትስ ዶላር በዛሬው የባንክ ምንዛሪም 22,590,000,000 የኢትዮጵያ ብር እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። ይሁን እንጂ ሶማሊያ አዲስ መንግስት እያዋቀረች በመሆኑ የእርዳታ አቅርቦቱ ለሙስናና ለመንግስት ጣልቃ ገብነት ሊጋለጥ ይችላል የሚል ስጋት ተፈጥሯል። ከሞቃዲሾ ጄሰን ፓትኪንስ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
በዚህ ዓመት የተከሰተው ድርቅ ሶማሊያን እጅግ ወደ በረታ ረሃብ መልሶ ሊከታት እንደሚችል የተባበሩት መንግሥታት ድርጅት ትናንት አስታውቋል። በመሆኑም ለያዝነው 2017 ዓመተ ምህረት በአውሮፓ የዘመን አቆጣጠር ለሶማሊያ አፋጣኝ እርዳታ ለማድረስ 864 ሚሊዮን ዶላር እንደሚያስፈልግም ድርጅቱ አሳስቧል። የዛሬ 6 ዓመት በ2011 ዓመተ ምህረት ተከስቶ የነበረው ረሃብ በሀገሪቱ ውስጥ ከተስፋፋው ሁከትና ግጭቶች ጋር ተዳብሎ 250 ሺህ የሚሆን ሰው በረሃብ ማርገፉንም የተባበሩት መንግሥታት ድርጅት አስታውሷል። ለያኔው ቸነፈር ማስወገጃ ተጠይቆ የነበረው እርዳታ የደረሰው ዘግይቶ የነበረ ከመሆኑም በላይ የደረሰውም ቢሆን በታጠቁ ኃይሎች ሲዘረፍ እንደነበረና የሁከቱ ቡድን አልሻባብ ተቆጣጥሯቸው ከነበሩ አካባቢዎች መታገዱንም ድርጅቱ ገልጿል። ዘንድሮም ዝናብ በመቅረቱና በመንግሥቱና በአልሻባብ ታጣቂዎች መካከልም ጦርነቱ በመቀጠሉ በብዙ የሶማሊያ አካባቢዎች ብዙ ሰው ሊራብ እንደሚችል የመንግሥታቱ ድርጅት ተንብዮአል። እጅግ አጣዳፊ ለሆነ የምግብ እጥረት ይጋለጣሉ የተባሉ 320 ሺህ ሕፃናትን ጨምሮ ከሕዝቡ 40 ከመቶ የሚሆነው ወይም 5 ሚሊዮን ሶማሊያውያን እርዳታ እንደሚያስፈልጋቸው ድርጅቱ አስታውቋል። የምግብና የውሃ ዋጋ በእጅጉ እየናረ በመምጣቱ ብዙ ሰው ከሶማሊያ ድንበር እያቋረጠ ወደ ኢትዮጵያ መሰደድ መጀመሩን በሶማሊያ የመንግሥታቱ ድርጅት የሰብአዊ አቅርቦቶች አስተባባሪ ፒተር ዴክለርክ አመልክተዋል።
It's clear already that if rapid and adequate action is not taken,
አፋጣኝ እርምጃ ካልተወሰደ በስተቀር በ2011 ዓመተ ምህረት የነበረው ሁኔታ እንደሚመለስ ግልጽ ሆኗል።
ሶማሊያ አዲሱን መንግስቷን እያዋቀረች ባለችበት ጊዜ ነው የአሁኑ የምግብ ቀውስ እያንዣበበ ያለው። ሰሞኑን ሥራ የጀመረው አዲሱ ፓርላማ በሚቀጥለው ሳምንት የሀገሪቱን ፕሬዚደንት ይሰይማል። በሶማሊያ የተባበሩት መንግስታት ድርጅት ተጠሪ ማይክል ኪቲንግ እንዳሉት የአዲሱ መንግስት ትልቁ መፈተኛ የሚሆነው ይህንን በብርቱ ያሰጋ ቸነፈር ማስወገድ ነው።
In some ways, the legitimacy of the incoming government will in part be viewed by
የመጪው መንግስት ህጋዊነት በአንዳንድ መልኩ የሚወሰነው ይህንን ችግር ለመጋፈጥ በሚወስዳቸው እርምጃዎችና ችግሩንም ለማስወገድ በሚያደርገው የመረባረብ መጠን ይሆናል።
የሶማሊያ ፓርላማ በተባበሩት መንግስታት ድርጅት የቀረበውን የዚህን ዓመት ያስቸኳይ ጊዜ እርዳታ እቅድ ሙሉ በሙሉ እንደሚደግፈው አፈ ጉባኤው ኦስማን ጃዋሪ ገልጸዋል። መንግስቱ ብሔራዊ የድርቅ ኮሚቴ ማቋቋሙንና ፈጥኖም ፓርላማው እንደሚወያይበት አፈ ጉባኤው ገልጸዋል።
የምንችለውን ሁሉ እናደርጋለን። በእኛ በኩል ማድረግ የሚገባንን ሁሉ እናደርጋለን። በዚህ ጉዳይ የፖለቲካ ጨዋታ የምንጫወትበት ጊዜ አይደለም። ህዝባችንን ለማዳን ማድረግ የምንችለውን ሁሉ ማድረግ አለብን።
እንዲያም ሆኖ ግን ጥርጣሬዎች እየተሰሙ ነው። መንግስቱ ሙስናን አውግዞ መናገር ይጠበቅበታል ሲሉ በሶማሊያ የአውሮፓ ህብረት ተጠሪ ቬሮኒክ ሎሬንዞ አሳስበዋል።
ከፖለቲካ አኳያ ብዙ ትኩረት ከምንሰጣቸው ጉዳዮች መካከል አንዱ የሙስና ጉዳይ ነው። እንደሚመስለኝ ሙስናም ሌላም አንዳችም ምክል በእርዳታና በሚራብጻም መካከል እንደማይገቡ ማረጋገጥ የመንግስት ኃላፊነት ነው።
የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ዴክለርክ አስተጓጓይ ችግሮች ብለው ከዘረዘሯቸው መካከል የእርዳታውን መድረስ የሚያጓትት የመንግስትና የተቋማት አሰራር፣ ያልተለመዱ የመንገድና የማጓጓዣ መሰናክሎችን ማስቀመጥና እርዳታ በሚያጓጉዙ ተሽከርካሪዎች ላይ ቀረጥ መጣልን አንስተዋል።
Many of which are not al-Shabaab roadblocks, but they are basically done by
አብዛኛዎቹ የመንገድ ላይ መሰናክሎች የሚቀመጡት በአልሻባብ ሳይሆን በመሰረቱ በመንግስቱ ጦርና ተጠያቂነት በሌለባቸው ታጣቂ ቡድኖች ነው። ተወዲው አለቀ። ፊኒሽ ተፈጸመ።
መንገዶቹን ለማጥራትና መሰናክሎቹን ለማስወገድ መንግሥት ኃይል ሊጠቀም እንደሚችል የፓርላማው አፈ ጉባኤ ጃዋሪ ቃል ቢገቡም የሙስናን ጉዳይ ግን ሳያነሱ አልፈዋል።
አስራ ስድስት ብሔራዊ ቲሞች እየተፋለሙ ያለበት የ2017ቱ የአፍሪካ እግር ኳስ ዋንጫ ውድድር በጋቦን አስተናጋጅነት ዛሬም ቀጥሏል። አሁን ቅርብ ጊዜ ባበቃው የጋቦንና ቡርኪና ፋሶ ግጥሚያ 1-1 በሆነ ውጤት ተጠናቋል። ከ30 ደቂቃዎች በኋላ ካሜሩን ከጊኒ ቢሳው ይጋጠማሉ። ሰለሞን ክፍሌ በቀጣይ ዘገባው የኤ ምድቦችን ያስተዋውቃል።
ከዜናው እንደሰማችሁት የጋቦንና ቡርኪና ፋሶ ጨዋታ አሁን ቅርብ ጊዜ ነው ያበቃው። በነገራችን ላይ የኤ ምድብ ጨዋታዎች በሙሉ የሚደረጉት በዋና ከተማዋ ሊብረቪል በሚገኘው ስታድ ደ ላሚቲ ወይም በአሚቲ ስታዲየም ነው። በቅጽል ስም ፓንተርስ እየተባሉ የሚጠሩት የጋቦን ብሔራዊ ቡድን ተጫዋቾች በዋንጫው ውድድሮች ተሳትፈው ያስመዘገቡት ትልቁ ድል በ1996 እና በ2012 ዓመተ ምህረት ሩብ ፍጻሜ መድረስ ነው። ከዚያ አልፎ አያውቁም። የሚጫወቱትና ያረፉት ግዙፍ ድጋፍ በሚያገኙበት በዋና ከተማዋ ሊብረቪል በመሆኑ በተጫወቱ ቁጥር ለማሸነፍ የተሻለ እድል ይኖራቸዋል ተብሎ ነው የሚገመተው። በመክፈቻው ዕለት ከጊኒ ቢሳው ጋር እኩል አንድ ለአንድ በመለያየታቸው ግን ግምቱ ገና ከጅምሩ ከሽፏል። በሌላ በኩል ደግሞ የቲሙ ጥንካሬ ያለው በአጥቂው መስመር እንጂ በተከላካይ ጎን ባዶ ነው። የስፓኙ አሰልጣኝ ካማቾ ሪያል ማድሪድን 2 ያሰልጥነዋል። ስፔንን በ2002 የዓለም ዋንጫ ለሩብ ፍጻሜ አድርሰዋል። የጋቦን ቁልፍ ተጫዋች ለጀርመኑ ቦርሺያ ዶርትሙንድ በአጥቂ መስመር ተሰላፊው ፒየር ኤሜሪክ ኦባሜያንግ ነው። ኦባሜያንግ በ2015-16 የቡንደስሊጋው ኮከብ ተጫዋች ተብሎ የመጀመሪያው አፍሪካዊ ተሸላሚ ሆኗል። የ27 ዓመት ጎልማሳ ነው። ቡርኪና ፋሶዎች ስታሊየን በሚል የቅጽል ስም ይታወቃሉ። በ2013 ዓ ም ለዋንጫ ፍጻሜ ደርሰው በሁለተኝነት አብቅተዋል። ቡርኪና ካለፉት 12 ቶርናሜንቶች በ10ሩ ተሳትፋለች። በ1998 ውድድሮቹን አስተናግዳለች። በ2013ቱ ደቡብ አፍሪካ ባስተናገደችው የዋንጫ ውድድር ስታሊየን ከሀገራቸው ውጭ አንዴም ያላሸነፉበት ሆኖ ተመዝግቧል። በመክፈቻው በኢትዮጵያ ላይ የተጎናጸፉት ድልም ከሀገራቸው ውጭ ለመጀመሪያ ጊዜ ያሸነፉበት ሆኗል። በ2015 ኢኳቶሪያል ጊኒ ባስተናገደች ጊዜም ቡርኪና አንድም ጨዋታ ሳታሸንፍ ተመልሳለች። ኮከብ ተጫዋቿ ቤርትራንድ ትራውሬ ተከላካይ መስመሩን ማርበድበድ የሚችል ጎበዝ አጥቂዋ ነው። ቡርኪና ፋሶ ከ31ዱ የአፍሪካ ዋንጫ በ10ሩ ተሳትፋለች። በ8ቱ ከግሩፕ ደረጃ ማለፍ ግን አልቻለችም። ካሜሩን ዘ ኢንዶሚትብል ላየንስ በመባል ይታወቃሉ። አንበሶቹ 4 ጊዜ የአፍሪካን ዋንጫ አንስተዋል። በ1984፣ በ1988፣ በ2000ና በ2002 ዓመተ ምህረት መሆኑ ነው። የቀድሞ ኮከብ ተጫዋቾቹ ከተለዩት ወዲህ ካሜሩን ቁልቁል ሲወርድ እንጂ ወደ ላይ ሲወጣ አልታየም። ለአፍሪካ ፉትቦል እንደ ወርቅ ይታይ የነበረው ካሜሩን ዛሬ አንበሳ ሲያረጅ ምን ይሆናል ነው የሚባለው አይነት ሆኗል። አሰልጣኟ የቤልጂጉ ሁጎ ብሩስ ገና ከቡድኑ ጋር ዓመት እንኳ አልሞላውም። ከዚህ ቀደም የግሪክን፣ የቱርክና አልጄሪያን ቡድኖች አሰልጥኗል። ኮከብ አጥቂዋ ቤንጃሚን ሙካንጆ ለፈረንሳዩ ሎሪያን ክለብ ይጫወታል። በመጨረሻም ጊኒቢሳው ዘጁሩቱስ በመባልም ይታወቃሉ። ጊኒቢሳው ከአፍሪካ በጣም የደህዩ ሀገሮች አንዷ ናት። የተባበሩት መንግሥታት ድርጅት ደረጃዋን በግርጌ ካሉት 10 አስቀምጧታል። ለጋቦን ዋንጫ ፍጻሜ ለማለፍ ዘመቻ ከመጀመሯ በፊት ጊኒቢሳው 32 ዓለም አቀፍ ውድድሮች አድርጋለች። ከእነዚህ ሁሉ በአራቱ ብቻ ነው ያሸነፈችው። አብዛኞቹ ተጫዋቾቿ ለፖርቱጋል ዝቅተኛ የሊግ ክለብ የሚጫወቱ ናቸው። አሰልጣኟ ባሲሮ ኮሌ ቲሙን በ2003 እና በ2010 መካከል ሲያሰለጥን ከቆየ በኋላ አሁን ተመልሶ መጥቷል። ቀድሞ ተጫዋች በነበረበት ወቅት በ14 ዓለም አቀፍ ግጥሚያዎች ላይ 6 ጎሎችን አግብቷል። እናም አዲሶቹን መስመር ለማስያዝ ጥሩ አማራጭ ሆኖ ቀርቧል። አድማጮች፣ ነገ የቢ ምድቦቹን አስተዋውቃለሁ። ለዛሬ ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ቀደም ላለው የስፖርት ዝግጅቱ እናመሰግናለን። የአፍሪካ ዋንጫ ዝግጅት እየተመለከቱት በየቀኑ እንዲሁ ይቀርባሉ። አድማጮች፣ ቀደም ብለን በመግቢያው እንደጠቆም ነው ዛሬ ዕለቱ በኢትዮጵያ የጥምቀት ዋዜማ ነው። የክርስትና እምነት ተከታይ የሆኑ የኦርቶዶክስና የካቶሊክ አማንያን ዛሬ የከተራን በዓል አክብረው ውለዋል። የምሽቱ ምርጥ ዜማ ይሄ የምትሰሙት መዝሙርም ስለ በዓሉ የተመረጠ ነው። በዚሁ ቆይታ እናደርጋለን። ስለ በዓሉ የተዜመ መዝሙር ነበር አድማጮች የተከታተላችሁት። በዓሉን አስመልክቶ የተሰናዳ ዝግጅት ደግሞ ቆየት ብሎ ይቀርባል። ብዙም የሚቆይ አይደለም። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ኢትዮጵያውያን በአሜሪካ
አሁን ኢትዮጵያውያን በአሜሪካ ቀደም ሲል እንደገለጥ ነው ዛሬ ጥር 10 ነው ቀኑ። ጥር 10 ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደም ብለን እንደገለጽ ነው አሁንም በካቶሊክም የሥነ ሥርዓቱ አካል ነው። ታዲያ በኦርቶዶክስ ከተራ ተብሎ ይታወቃል። የጥምቀት ዋዜማ መሆኑ ነው። ኢትዮጵያውያን ጥምቀትን እንዴት ነው የሚያከብሩት? ከተራውንስ? አዲሱ አበበ በዛሬው ፕሮግራሙ ከዋዜማው ሥነ ሥርዓት ጀምሮ ያለውን ባጭሩ ይዳስሰዋል።
አመሰግናለሁ አሉላ። ፕሮግራሙ ኢትዮጵያውያን በአሜሪካ በመሆኑ አሜሪካ ነዋሪ ኢትዮጵያውያን ጥምቀትን እንዴት ያከብራሉ ብንልም አሜሪካም ሆነ ከአሜሪካ ውጭ የሚገኙ የእምነቱ ተከታዮች ጥምቀትን በተመሳሳይ መልኩ ነው የሚያከብሩት። ለሁሉም ጥር 10 ከተራ ነው። ለሁሉም ነገ ጥር 11 ጥምቀት ነው። የከተራ ዕለት ዛሬ ማለት ነው። ታቦታቱ ከየባታቸው የወጡና ወደ ባህር ይወርዳሉ። እርግጥ ዛሬ ብዙ ባህር የለም። ማህሌቱና የተለያዩ የጸሎት ስርዓቶች ሌሊቱን ይደርሱና ታቦታቱ በነገው ቀን ወደ የመንበረ ክብራቸው ይመለሳሉ። ይሄ በመላ ኢትዮጵያ ነው። እዚህስ ወይም አውሮፓስ? ከተራ ጥር 10 ዛሬ፣ ጥምቀት ነግሞ ነገ ጥር 11 መሆኑን ሁሉም ቢቀበሉም ሁሉም አሜሪካ ወይም አውሮፓ ያሉ አብያተ ክርስቲያናት የሚገኙበት የየአገሩ ሁኔታ
የቤተ ክርስቲያኒቱን ሕግ ለመጠበቅ አያስችላቸውም እና ከተራ ወይም ምናምን ሳይሉ ጥምቀትን ለምሳሌ በመጪው ቅዳሜና እሁድ የሚያከብሩ አሉ። ባለፈው ቅዳሜና እሁድ ያከበሩም አሉ፣ ለምሳሌ ሎስ አንጀለስ ካሊፎርኒያ። እንዲያውም ከትልቅነቱና ከህዝብ ብዛት የተነሳ ጃን ሜዳ በአሜሪካ ተብሎ ይነገርለታል። በስደተኛው ሲኖዶስ የሚገኙት መሆናቸው ነው። እዚህ ዲሲና አካባቢዋ የሚገኙ አብዛኛዎቹ አብያተ ክርስቲያናት ደግሞ ዛሬ ታቦታቱን አውጥተው በጸሎት ያመሹና ሌሊቱን በማህሌት በቅዳሴ ነገ ወደ የመንበረ ክብራቸው ይመለሳሉ ታቦቶቹ፣ ልክ እንደ ኢትዮጵያው ማለት ነው። እነዚህ አብያተ ክርስቲያናት ልደትንም ሆነ ጥምቀትን ከየዕለቱ አያሳልፉም፣ በዕለቱ ነው የሚያከብሩት። ለምን? ዲሲና አካባቢዋ አንድም የየራሳቸው ቤተ ክርስቲያን አላቸው ወይም ደግሞ ምቹ ሁኔታ ስላለ ነው። እንግዲህ ጥምቀት በአሜሪካ ይህን ይመስላል አሉላ። ለማንኛውም ባልደረቦቻችን ለመዘገብ ስለተሰማሩ ሙሉውን ስነ ስርዓት በፌስቡክ ላይቭ አት ቪኦኤ አማሪክ ተከታተሉ። ዝግጅቱን ደግሞ ከዌብሳይታችን ላይ ታገኛላችሁ።
መልካም። አዲሱ አድማጮችን አስተዋውቀህልናል። ታዲያ አንድ ሁለት ጥያቄ ላንተ። ዛሬ ከተራ ነው ብለናል እና ምን ማለት ይሆን?
ከተራ ማለት እኔ አንድ እንግዳ ከአዲስ አበባ ጠይቅ ያለው የቤተ ክርስቲያን ሊቅ ናቸው። እንዲህ ይላሉ ባጭሩ፣
መክበብ፣ ማጀብ፣ ማቆር ከተረ የግዕዝ ቃል እኮ ነው። ከበበ፣ ዙሪያ ሰራ፣ ጥምጥም ሰራ፣ እንዲህ ማቆር ነገር አለ አይደለ? የታቦታቱንም የሰውንም ያጠቃላይ አለ አይደለ? የከተራ ዕለት ስብስቡ ሰዎችንም ያካትታል። ውሃው ደግሞ እንትን ገንዳ ይሰራለት እና አንዳንድ ቦታ ደስ ይላል፣ ወንዝ ነው። አንዳንድ ቦታ አብዛኛውን ጊዜ ግን ምንድን ነው ከተራ ይሄ ድንኳኑን መስራትና ውሃውን ማዘጋጀት ነው።
አዎ፣ መጋቤ ሐዲስ ምስጢሩ ዘለቀ ነው የሚባሉት ከአዲስ አበባ ታዋቂ የቅኔ የሐዲስና የብሉይ መምህር ናቸው አሉ።
መልካም አዲሱ፣ ታቦታቱ ወደ ባህር የሚሄዱበትን ምክንያት ታዲያ ሳይነግረው አልቀሩም እላለሁ።
ልክ ነህ፣ ነግረውኛል። እንዲያውም ለምን ከዜማ አንጀምርም?
ወጎየት ዮርዳኖስ ንገባድሪሁ ባህር አይታ ሸሸች፣ ወደ ኋላም ተመለሰች። ይሄ ምንድን ነው? ቀደም ሲል ክርስቶስ ከመጠመቁም በፊት አባቶቻችን ዮርዳኖስን ቃል ኪዳኑን ታቦት ይዘው ተሻግረው ነበረ። ያን የቃል ኪዳን ታቦት ይዘው ሲሻገሩ ልክ ውሃው የካህናቱ እግር ዮርዳኖስ ላይ ሲቆም ቀጥ ብሎ ቁሞ በደረቅ የተሻገሩት። ይህንን በየአመቱ ምን ጊዜ የሚያከብሩት ነበረ እስራኤል። ታቦቱ ለምን ወደ ቤተ ክርስቲያን ተነስቶ ወደ ባህረ ጥምቀት ይወርዳል? ክርስቶስ ያው ከገሊላ ተነስቶ ወደ ዮርዳኖስ ወርዶ ስለተጠመቀ ያን ምሳሌ አድርገን ታቦቱን ይዘን ወደ ባህረ ጥምቀት ብንወርዳለን፣ ያ የጥንት መርገምና በደል ባይኖርም በክርስቶስ ደም እና ስጋ መቆረስ ይጠፋልንም። ሰዎች እንደመሆናችን ደግሞ ዕለት ዕለት የምንሰራው ኃጢአታችን ስላለ ወደ ጥምቀቱ ወርደን ያው የንስሐ ጥምቀት ተጠምቀን ያንን ኃጢአት ትላልቁንም ታናናሹንም ኃጢአት እንዲህ የሚሰረይ ልናምን ታቦቱን ከቤተ መቅደስ ተነስቶ ወደ ባህሩ የሚወርድበት ምክንያቱ ይህ ነው።
እነዚህን ባህርንን ያዜሙትን ዲያቆናት ላስተዋውቅ አሉላ። የ14ና የ12 ዓመት ህጻናት ልበል ልጆች ናቸው። ብሩክ ውሽንፍር አርጋው፣ አማኑኤል ውሽንፍር አርጋው ነው ስማቸው።
የድምፃዊ
የውሽንፍር ልጆች እንግዲህ እርሱ ነው ትልቁ ነገር። አየህ፣ አርቲስት ወይም ዘፋኝ፣ ልጆቹ ደግሞ ዲያቆናት። አንድ ቀን ከና አባታቸው ቁጭ አድርገን እናዋያቸዋለን። አንዱ በተለይ እዚህ ነው የተወለደውና አማርኛም የተማረው ግዕዝ ያነባል ያዜማል። ጥሩ ዲያቆን ነው።
ባህል ወጉን ጥሩ አድርጎ ይዟል። አዲሱ ታዲያ ሌላ አንድ የመጨረሻ ጥያቄ ልወርውር። ለምን ማደር አስፈለገ? ለምን የዕለቱ ዕለት ሄደውስ አልተመለሱም ወይም አይመለሱም?
ማደሩ ምንድን ነው የሚያስፈልገው? ከርቀቱ አንጻር ወንዝ ላይ ወርዶ ስለሚያድር እንደገና ደግሞ ክርስቶስ የተጠመቀ ከሌሊቱ 10 ሰዓት ነው እና ስርዓቱን ያችን ለመጠበቅ እንወርዳለን። እዚያ ደርሶ እንደገና ደግሞ መመለሱ ደግሞ አስቸጋሪ ነው። ትልቁ ነገር ደግሞ ምንድን ነው? ያችን ሌሊቷ ከሌሊቷም ስላለች ሰዓቷንም ጭምር ለመጠበቅ ነው።
ይሄ እንግዲህ ብቻውን ደግሞ ታላቅ ወንድሙ ሲያዜም ነው። መጋቢ ሐዲስን አመሰግናለሁ። መጋቢ ሐዲስ ምስጢሩን
በዲያቆን ብሩክ ምስባክ ነው የምሰናበተው። ለባሉ አክባሪዎች መልካም የጥምቀት በዓል እመኛለሁ። በበኩሌ
አድማጮቻችን በሙሉ እንዲሁን እንመኛለን። አዲሱ የጥምቀቱን ዋዜማ በእርግጥም ጥምቀት ከተራ ከተራ እንዲሸት አድርገኸዋል። በዓሉን እንግዲህ በተለያዩ ክብረ በዓላትን በርቀትም ቢሆን ሲከበሩ መሰረታቸውን የምናስይዝበት ፕሮግራሞቻችን የምናቀርብበት መንገድ ነው። እናመሰግናለን።
ደግሞ ወደ ተከታዩ ሳምንታዊ ቅንብር እንሻገራለን። ዲሞክራሲ በተግባር በዩናይትድ ስቴትስ የጆርጂያው ተወካይ ጆን ሊውስ ከነገ በስቲያ አርብ በሚካሄደው የቃለ መሐላ ስነ ስርዓት ላይ እንደማይገኙ ያላቸውን እቅድ ተከትሎ ተመራጩ ፕሬዚደንት ዶናልድ ትራምፕ በሲቪል መብቶች ታጋይ ላይ የትችት ናዳ አውርደዋል። ኮንግረስማን ሉዊስ ወሬ ብቻ እንጂ እርምጃ መውሰድ ወይም ውጤት ማስመዝገብ አይሆንላቸውም ሲሉም ትራምፕ ተችተዋል። ጆን ሉዊስ ወንጀል የበዛበትንና እየተፈረካከሰ ያለውን ወረዳቸውን ማስተካከል ሲገባቸው ስለ ምርጫው ውጤት በሐሴት ምሬት ያሰማሉ በማለትም ወርፈዋቸዋል። ውዝግቡ ከተፈጠረ ወዲህ በተመራጩ ፕሬዚደንት የቃለ መሐላ ስነ ስርዓት ላይ እንደማይገኙ የሚገልጹ የዩናይትድ ስቴትስ ተወካዮች ምክር ቤት አባላት ቁጥር ከ50 በላይ ደርሷል። ሰለሞን ክፍሌ ዝርዝሩን ያቀርባል።
ተመራጩ ፕሬዚደንት ዶናልድ ትራምፕ ኮንግረስማን ጆን ሉዊስን ማጥቃት የጀመሩት የሲቪል መብቶች ታጋዩ ትራምፕን በሕጋዊ ፕሬዝደንትነት አልቀበልም ካሉ በኋላ ነው። የማርቲን ሉተር ኪንግ ጁኒየር መታሰቢያ በዓል በዩናይትድ ስቴትስ በሚከበርበት ዋዜማ በተፈጠረው በዚህ አለመግባባት ኮንግረስማን ጆን ሉዊስ ሩሲያ ትራምፕን በፕሬዝደንትነት ለማስመረጥ ያደረገችው ሙከራ ሰርቷል ብለው እንደሚያምኑ ተናግረዋል። ዶናልድ ትራምፕ ባለፈው ቅዳሜ ባስተላለፉት የትዊተር መልእክታቸው እኔን ከመተቸት ይልቅ ሕግ አርቃቂው ሉዊስ የወከሏቸውን ሰዎች በማገልገል ላይ ቢያተኩሩ ይበጃል ብለዋል። ኮንግረስማን ጆን ሉዊስ አርብ ተቀርጾ እሁድ በተሰራጨው የኤንቢሲ ሚት ዘ ፕሬስ ቃለ ምልልስ እኔ ከሰዎች ጋር አብሮ ለመስራት በመሞከር አምናለሁ፣ አሁን ግን ሁኔታው ከብዷል፣ ወደፊት ደግሞ ይብሱን አስቸጋሪ ይሆናል። እኔ በግሌ ይህ ተመራጭ ፕሬዚደንት ሕጋዊ ፕሬዚደንት ነው ብዬ አላምንም ብለዋል። ጆን ሉዊስ አክለውም ሩሲያውያን ይህን ሰው ለማስመረጥ ተሳትፎ አድርገው የረዱ ይመስለኛል ሲሉም አብራርተዋል። የኮንግረስመን ቃል አቀባይ ሊንዳ ጆንስ ለትራምፕ የትዊተር ጥቃት ምላሽ ከመስጠት ተቆጥበዋል። እኛ እንደ ሀገር ግን የባዕድ መንግሥት በምርጫ ሂደታችን ጣልቃ ገብቶ ከሆነ ማወቅ አለብን ብለዋል። የቅዳሜ ጠዋቱ የትራምፕ ትዊተሮች ናንሲ ፔሎሲን ጨምሮ ከበርካታ ዲሞክራቶች ጠንካራ ምላሾችን አስከትሏል። የሩሲያን በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ መግባት አስመልክቶ የሀገሪቱ የደህንነት ጥበቃ መስሪያ ቤቶች በቅርቡ የደረሱት ድምዳሜ አለ። ያም ሩሲያ ውጤቱ ለትራምፕ ባደላ መልኩ እንዲሆን ለማድረግ ሞክራለች የሚል ነው። ራሳቸው ተመራጩ ፕሬዚደንት ዶናልድ ትራምፕም ቢሆኑ ሩሲያውያን በዲሞክራቲክ ፓርቲው የኮምፒውተር መረብ ላይ ጥቃት በማድረስ ኃላፊነት አለባት የሚለውን ድምዳሜ ተቀብለዋል። ሆኖም ትራምፕ በውጤቱ ላይ ያሳደረው አንዳችም ተጽዕኖ የለም በሚለው አቋማቸው ጸንተዋል። በድምፅ ቆጣሪ መሳሪያዎች ላይ ምንም አይነት ማጭበርበር አልተፈጸመም ሲሉም ትራምፕ አክለዋል። አንጋፋው የሲቪል መብቶች ታጋይ ጆን ሉዊስ በደቡብ ምስራቅ ጆርጂያ ስቴት የሚወክሉት ሰፊ ወረዳ አትላንታ ከተማንና አካባቢዋን ይጨምራል። በዚያ ግዛት ውስጥ የሚኖረው አብዛኛው ሕዝብ አፍሪካውያን አሜሪካውያን ሲሆን ኢኮኖሚያዊ እድገቱም በዩናይትድ ስቴትስ ፈጣን ከሚባሉት አንዱ ነው። እርግጥ በዚያ የወንጀል ተግባርና የድህነት መጠን በብሔራዊ ደረጃ በአማካይ ከፍተኛ ነው። ያም ሆኖ ግን አትላንታና አካባቢው እንደ ዝነኛው አትራፊ ድርጅት ኮካኮላና የዴልታ አየር መንገድ መቀመጫ ነው። ጆን ሉዊስ ከፖለቲካ አንጻር ከታየ ከከባድ ሚዛኖቹ ጋር ነው የሚሰለፉት። እንደ አውሮፓውያን ዘመን አቆጣጠር በ1963 ዓ ም ማርቲን ሉተር ኪንግ ጁኒየር ዝነኛውን አይ ሃቭ ኤ ድሪም ስፒች ሕልም አለኝ የተባለውን ንግግር ያሰሙበትን ግዙፍ የዋሽንግተን ሰልፍ ካደራጁ የሲቪል መብት ታጋዮች አንዱ ናቸው። በወቅቱ ከ200,000 በላይ ህዝብ ያን የማርቲን ሉተር ኪንግ ጁኒየር ታሪካዊ ንግግር አዳምጧል። ያ ከሆነ ከሁለት ዓመታት በኋላ በ1965 መሆኑ ነው። በደቡባዊቷ ከተማ ሴልማ አላባማ በሰላማዊ የሲቪል መብቶች ሰልፍ ላይ ሲሳተፉ በፖሊሶች በደረሰባቸው ከባድ ድብደባ የራስ ቅላቸው ተሰብሮ ለጥቂት ከሞት ድነዋል። የክፍለ ግዛቱ ፖሊስ በተቃዋሚ ሰልፈኞች ላይ ያኔ የወሰደው ጨካኝ ድብደባ ዛሬ ድረስ የሚታወሰው ብላዲ ሳንዴ ወይም እልቂት የተካሄደበት እሁድ ተብሎ ነው። በሰላማዊ ተቃውሞ ሰልፎች ላይ ፖሊስ የወሰደውን አረመኔያዊ እርምጃ በቴሌቪዥን የተከታተሉ ብዙ ሚሊዮን አሜሪካውያን በሁኔታው ክፉኛ ደነገጡ። ኮንግሬሱም የመምረጥ ነጻነት ሕግ እንዲያጸድቅ አስተባበረና እነሆ ዛሬ አፍሪካውያን አሜሪካውያን በምርጫው መሳተፍ ቻሉ። የቀድሞ ሕጋዊ እንቅፋቶች ሁሉ ተነሱለት። የካሊፎርኒያው ኮንግረስማን ጃሬድ ሃፍማን በፌስቡክ መልእክታቸው በሞራል ግልጽነታቸው ገዝፈው በሚታዩት አንጋፋው የሲቪል መብቶች ታጋይ በመጠቃታቸው ልቤ ክፉኛ አዝኗል ብለዋል። ጆን ሉዊስ ብሔራዊ ሀብታችን ናቸው ሲሉም አወድሰዋቸዋል። ሕግ አርቃቂው ሃፍማን አክለውም ትራምፕ ቆዳቸው የሳሳና መከበር የማይፈልጉ ብሎም ማደግ የማይችሉ ናቸው ሲሉ በምሬት ተናግረዋል። እንደ ፕሬዚደንት ትራምፕ ይዘውልን የሚመጡት ከዚህ በፊት አይተን የማናውቀው ውርደት፣ ትርምስ፣ ውዝግብና ግጭት ይሆናል ሲሉም ተንብየዋል። ጆን ሉዊስ በትራምፕ ቃለ መሐላ ሥነ ሥርዓት ላይ ላለመገኘት የደረሱበት ውሳኔ ሌሎች የምክር ቤቱን አባላትም አነሳስቷል። የካሊፎርኒያዋ ባርበራ ሊ በትዊተር መልእክታቸው በዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት ላይ አልገኝም ብለዋል። ጆን ሉዊስን ሰደብክ ማለት አሜሪካን ሰደብክ ማለት ነው ያሉት ባርበራ ሊ ዶናልድ ትራምፕ እንኳን ሀገር ለመምራት የጆን ሉዊስን ጫማ ለማጽዳት እንኳ ብቁ አይደሉም ሲሉ ወርፈዋል። ከጆን ሉዊስ ጎን እቆማለሁ ሲሉም አስታውቀዋል። ሌላው የካሊፎርኒያ ኮንግረስማን ቴድ ሊዩ በበኩላቸው ለእኔ በቃለ መሐላ ሥነ ሥርዓቱ ላይ ላለመገኘት የምደርስበት የግል ውሳኔ ቀላል ነው። ከዶናልድ ትራምፕ ጋር ነው ወይስ ከጆን ሉዊስ ጎን የምቆመው? እኔ ከጆን ሉዊስ ጋር እቆማለሁ ብለዋል። እርሳቸውም በትዊተር እስካሁን ባለው ጊዜ በተመራጩ ፕሬዚደንት ዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት ላይ እንደማይገኙ ያስታወቁ የሕዝብ ተወካይ ዲሞክራቶች ቁጥር ከ50 በላይ መሆናቸው ተመዝግቧል።
ሰሎሞንን ለቅንብሩ እናመሰግናለን። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በዩናይትድ ስቴትስ የኢሚግሬሽን ጉዳዮች ዙሪያ የተቀናበረ ዝግጅት ነው የመጨረሻው።
አሁን ዋይት ሀውስን ሊረከቡ እየተሰናዱ ያሉት ተመራጩ ፕሬዚዳንት ዶናልድ ትራምፕ የኦባማን አስተዳደር የስደተኞች ፖሊሲ ወይም የስደተኛ ጉዳይ ፖሊሲ እንደሚቀለብሱት ይጠበቃል። ዘ ፈርስት ዴይ ፕሮጀክት የመጀመሪያው ቀን ፕሮጀክት የተባለው የተመራጩ ፕሬዚዳንት የሽግግር ቡድን ያዘጋጀው አንድ ሰነድ ለደህንነት በማያሰጋ ሁኔታ በደንብ ማጣራት ከማይቻልባቸው ሽብርተኞች የተወረሱ አካባቢዎች ስደተኛ እንዳይገባ ለማድረግ ሀሳብ ያላቸው መሆኑን ያሳያል ይላል። ይህ እቅዳቸው ታዲያ ጠንከር ያለ ውዝግብም ቀስቅሷል። ጄፍ ስኮርድ ያጠናቀረውን ዘገባ ዝርዝር ቆንጅታ ይዛ ቀርባለች።
ባለፈው ታህሳስ ወር ጀርመን በርሊን ውስጥ በገና በዓል ገበያ ላይ በእቃ መጫኛ መኪና የደረሰውን ጥቃት ተከትሎ ጋዜጠኞች ተመራጩን ፕሬዚደንት ዶናልድ ትራምፕን ሙስሊም ስደተኞች እንዳይገቡ ለመከልከል ያላቸውን እቅድ እንደገና እንዲያስቡበት አድርጎ እንደሆነ ለመጠየቅ እድል ሰጥቷቸው ነበር።
ከበፊትም ጀምሮ ያለኝን እቅድ ታውቁታላችሁ። ትክክል መሆኔ ተረጋግጧል። 100% ልክ ነኝ። የሚደርሰው ነገር ሁሉ በጣም የሚያሳፍር ነው።
ታዲያ ተመራጩ ፕሬዚደንት የስደተኛ ፖሊሲያቸው ምን አይነት እንደሚሆን አሁንም በእርግጠኝነት አልለየም። ኤክስፐርቶች እንደሚሉት ግን ትራምፕ በማናቸውም ጊዜ የስደተኛ ጉዳይ ፖሊሲውን ሊቀይሩት ይችላሉ። ላቪኒያ ሊሞን የዩናይትድ ስቴትስ የስደተኞችና በሌሎች መንገዶች መጥተው የሚኖሩ የውጭ ሀገር ሰዎች ጉዳይ ኮሚቴ ዋና ስራ አስኪያጅ ናቸው።
President Trump would be able to stop all resettlement.
President Trump ስደተኞችን ወደ ዩናይትድ ስቴትስ አምጥቶ ማስፈርን በጠቅላላ እንደፈለጉ ማስቆም ይችላሉ። ቢፈልጉ የተወሰኑ ስደተኞች ወይንም ሁሉንም።
ትራምፕ በመረጡኝ ዘመቻቸው ወቅት መጀመሪያ ላይ ካሊፎርኒያ ሳን በርናርዲኖ ከተማ ከደረሰው ጥቃት በኋላ ሙስሊሞች በሙሉ እንዳይገቡ መከልከል አለበት ብለው እንደነበረ ይታወሳል።
Donald J. Trump is calling for a total and complete shutdown of Muslims entering the United States.
የሀገራችን ኃላፊዎች ምን ጉድ እየተካሄደ እንደሆን እስከሚያውቁ ድረስ ሙስሊሞች ዩናይትድ ስቴትስ እንዳይገቡ ይደረግ። ዶናልድ ጄ ትራምፕ የሚጠይቀው ያን ነው።
ያን ማለታቸው ለዶናልድ ትራምፕ በመረጡኝ ዘመቻቸው ወቅት የመራጭ ድጋፍን ለማጠናከር ጠቅሟቸዋል። የሆነ ሆኖ ኤክስፐርቶች ደግሞ ወደ አሜሪካ ለመምጣት የሚፈልጉ የውጭ ሀገር ሰዎችን ሃይማኖትን መሰረት አድርጎ መለየት የሀገሪቱን ተአማኒነት እንደሚጎዳ አስጠንቅቀዋል። የዩናይትድ ስቴትስን የአፍሪካ ስደተኞች መርሃ ግብር ይመሩ የነበሩት የጆርጅ ዋሽንግተን ዩኒቨርሲቲ ኤሊየት የዓለም አቀፍ ጉዳዮች ትምህርት ቤቱ ዲን የቀድሞ አምባሳደር ሩብን ብሬጌቲ እንዲላሉ
What would be problematic for us is the institution of a religious test
ለኛ ችግር የሚፈጥርብን ወደ ዩናይትድ ስቴትስ መምጣት ለሚፈልጉ ስደተኞች ብቻ ሳይሆን ለማናቸውም የውጭ ሀገር ሰው ሃይማኖትህ ምንድነው የሚል ፈተና ማስቀመጡ ከመሰረታዊ እሴቶቻችንና ከማንነታችን ጋር የሚጋጭ ነው።
ትራምፕ ቆየት ብለው ደግሞ የደህንነት አሰራሩ ላይ ግምገማ ተካሂዶ እስከሚጠናቀቅ ስራ ላይ የሚውል ጊዜያዊ እገዳ ይሆናል ብለው ነበር። የሶሪያ ስደተኞች ወደ አውሮፓ በብዛት መጉረፍ በጀመሩበት ወቅት ትራምፕ የፕሬዝደንት ባራክ ኦባማ አስተዳደር በዚህ በአዲሱ የአውሮፓውያን 2017 ዓ.ም ዩናይትድ ስቴትስ የምትቀበላቸውን የሶሪያ ስደተኞች ቁጥር በእጥፍ ለማሳደግ ያወጣውን እቅድ አስመልክቶ የሚከተለውን አስተያየት ነበር የሰጡት።
We don't know anything about them. We don't know where they come from, who they are. There's no documentation.
ስለነሱ የምናውቀው ነገር የለም። ከየት እንደሚመጡ ማን እንደሆኑ የሚገልጽ ምንም ሰነድ የለም። እነዚህ ችሎታ የሌላቸው የመንግስት ሰዎች ዝም ብለው በሾች የተቆጠሩትን ያስገባሉ። አይሲሶችስ ቢሆኑ?
የዩናይትድ ስቴትስ የስደተኞች ጉዳይ ኮሚቴ ዋና ስራ አስኪያጅ ላቪኒያ ሊመን ሲናገሩ ከመስከረም አንዱ የሽብርተኞች ጥቃት በኋላ የወቅቱ ፕሬዚደንት ጆርጅ ደብሊው ቡሽ የደህንነት አሰራሩ ግምገማ እስከሚካሄድ በማለት ምንም አይነት ስደተኛ ለስድስት ወራት እንዳይገባ አግደው ነበር። ያን ተከትሎ የስደተኛ ማመልከቻዎች የተለያዩ የደህንነት መስሪያ ቤቶች የሚሳተፉበትና ሁለት ዓመት የሚወስድ 21 ምዕራፎች ባሉት የፍተሻ ወይም የማጣራት ሂደት ውስጥ እንዲያልፍ ተደረገ። እንደገና ሩብን ብሪጌቲ
the risk of people that come through this highly scrutinized program for the purpose of doing violence in the United States is extreme.
United States ገብቶ አደጋ ለማድረስ የሚፈልግ ሰው በዚህ እጅግ ጥብቅ በሆነ የምርመራ መርሃ ግብር ውስጥ አልፎ ለመግባት ያለው እድል እጅግ በጣም አነስተኛ ነው።
ትራምፕ ግን እስካሁን ዩናይትድ ስቴትስ የገቡትን ሶሪያውያን ስደተኞች አስተዳደሩን ሲረከቡ እንደሚመልሷቸው ቃል ገብተዋል። የቀድሞ የዩናይትድ ስቴትሱ የአፍሪካ ስደተኞች መርሃ ግብር ኃላፊ ሮብን ብሪጌቲ
It is against international law to knowingly send back somebody who is fleeing.
አንድን ስደተኛ ያወቁ ሸሽቶ ወደ ተሰደደበት ሀገር መልሶ መላክ ዓለም አቀፍ ሕግን መጣስ ነው። ባለም አቀፍ ሰብአዊ ሕግ ከተላልቆቹ ኃጢያቶች አንዱ ይሄ ነው።
ሚስተር ትራምፕ ሌላ የደህንነት አሰራር ግምገማ እስከሚከናወን ግጭት ካለባቸው ያለም አካባቢዎች ስደተኛ መቀበል እንዲታገድ ሳያደርጉ እንደማይቀሩ የስደተኞች ጉዳይ ኤክስፐርቶች ይገምታሉ። ያ ከጠቅላላው ስደተኞች ውስጥ ከ40 እስከ 45 ከመቶ ገደማ የሚሆኑትን ይነካል።
Thank you.
ቆንጅታ እናመሰግናለን። የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድ እና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ዝግጅት ለዛሬ አሰናዳውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና
አዳነች ፍስሐዬንን ከአቀናባሪያችን ንጉሱ ታምሬና ከተኪው ስርጭት መሐንዲስ ከአዘጋጅ ከዋና አዘጋጅ ተሳበላቸውና እንዲሁም ከተቀሩት ባልደረቦቻችን በዚህ እንሰናበታለን።